ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ጥቅምት 24 ቀን 2012 ዓ.ም ተመረጠ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። ቀጥረ ቀላል ሰው ሁሌም የተም የሌለ ነው በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሐተታ እናስከትላለን። በመጨረሻም ካቶ አያሌው መንገሻ የቀድሞ የደህንነትና መረጃ ሰራተኛ ጋር ያደረግነውን ቃለ ምልልስ አሰምተን ክፍል አንድ ፕሮግራማችን ይተናቀቃል። ከጥቂት ቀናት በፊት በብሔርና የሃይማኖት ጽንፈኞችና አሸባሪዎች በተደረጉ ጥቃቶችና የጸጥታ ኃይሎች በወሰዱት እርምጃ የሞቱት ሰዎች ቁጥር 86 መድረሱን አዲሱ ሹም በመግለጫ የጠቀሰ ቢሆንም ያልጠቀሳቸው በርካታ የአካል ጉዳተኞችና ከቤት ንብረታቸው የተፈናቀሉ ዜጎች በኖራቸው ግልጽ ነው ተብሏል። ከጥቅምት 12 ቀን ጀምሮ በሰበታ፣ በአምቦ፣ በምስራቅ ሐረርጌ ጉት ወረዳ፣ በምዕራብ አርሲ ዶዶላና ኮፈሌ፣ በባሌ ሮቢና ድሬዳዋ እንዲሁም በሌሎች ቦታዎች የብሔርና የሃይማኖት አክራሪ አሸባሪዎች ካካሄዷቸው አሰቃቂ ግድያዎችና አካላዊ ጉዳቶች ባሻገር መኖሪያ ቤቶች፣ ልዩ ልዩ ንብረቶችና የንግድ ተቋሞች የተዘረፉና የተቃጠሉ መሆናቸው ይታወቃል። በርካቶች በተለያዩ ሐኪም ቤቶች ሕክምና እየተደረገላቸው ሲሆን በሺዎች የሚቆጠሩም ቤት ንብረታቸውን ጥለው በመጠለያ ውስጥ ለመኖር ተገደዋል። ለተፈናቃዮች በአዲስ አበባ ከተማ አገር ፍቅር አዳራሽ የሚሰበሰበው እርዳታ እስካሁን ወደ 12 ሚሊዮን ብር የሚገመት ቁሳቁስ መሰብሰቡ የተነገረ ሲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም የቅዱስ ሲኖዶስ ምልዓተ ጉባኤ 2 ሚሊዮን ብር በጊዜያዊ እርዳታ እንዲደረግ የወሰነ መሆኑ ታውቋል። በአዲስ አበባና በዙሪያዋ ኮዬ፣ ፈጬ፣ ቱሉ ዲምቱና ካራቆሬ አካባቢዎች ከተሰሩ የጋራ መኖሪያ ቤቶች ኮንዶሚኒዮኖች መካከል 23000 የሚሆኑት በልማት ምክንያት ተነስተዋል ለተባሉ አባወራዎች ልጆችና የልጅ ልጆች የተሰጡ መሆናቸው ታወቀ። የጋራ መኖሪያ ቤቶች እጣ የማውጣት ስነ ስርዓት በሚሊኒየም አዳራሽ ይካሄዳል ተብሎ መግለጫ ተሰጥቶበት የነበረ ቢሆንም ባልታወቀ ምክንያት ሰሞኑን በሚስጥር ተካሂዷል ተብሏል። የልማት ተነሽናቸው ለተባሉ አባወራዎች ባለ 3 መኝታ ቤቶች የደረሳቸው ሲሆን ለልጅና የልጅ ልጆቻቸው ደግሞ እንደድላቸው ባለ 2ም ባለ 1ም መኝታ ቤቶች የደረሷቸው መሆኑ ተረጋግጧል ተብሏል። አርሶ አደሮች እንዲሁም ልጆቻቸውና የልጅ ልጆቻቸው የሰጧቸው መኖሪያ ቤቶች ለመኖሪያ ዝግጁ እንዲሆኑ የከተማው አስተዳደር 2 ቢሊዮን ብር እንደመደበም ተሰምቷል። ከዚህ ቀደም የከተማው አስተዳደር በልማት ስም መሬታቸው የተወሰደባቸው ሰዎች ኮንዶሚኒየም እንዲሰጣቸው ወሰነው አባራዎች ብቻ እንጂ ለልጆችና ለልጅ ልጆች አለመሆኑ እየታወቀ ያስተዳደሩ ካቢኔ ውሳኔ በምን ምክንያት እንደተቀለበሰ አልተገለጸም። ከመሬታቸው ተነስተዋል የተባሉ አርሶ አደሮች ለመሬታቸው ግብር የከፈሉበትና እንዲሁም ቦታው የነሱ መሆኑን የሚያረጋግጡ ማስረጃ ሲጠበቅባቸው የተግባራዊ ሳይሆን ኮንዶሚኒየሙ ለበርካታ ሰዎች ተሰጥቷል ተብሏል። ከ1997 ዓ.ም ተመረጀ ጀምሮ ቤቶች ለማግኘት ገንዘብ የከፈሉ ሰዎች ለማግኘት እየተጠባበቁ መሆናቸው ታውቋል። በዓለም አቀፉ የፍልሰት ድርጅት ግምት ካለፈው ዓመት ሚያዝያ ወር ጀምሮ ከ90000 በላይ ስደተኞች ወደ የመን የገቡ መሆናቸውና ከነዚህ ውስጥ 90% ወይም 81000 ስደተኞች በላይ ኢትዮጵያውያን እንደሆኑ ተገልጿል። ከነዚህም ውስጥ ብዙዎቹ በአገር ውስጥ የመኖር የተቸገሩና የተሻለ ኑሮ ለማግኘት ወደ በለጸጉት የአረብ አገሮች በመሄድ ሰርተው ለመጠቀም ህልም የነበራቸው ናቸው። ኢትዮጵያውያን ከሀገር የሚወጡት ከፍተኛ ገንዘብ ለአስተላላፊዎችና ለደላሎች በመስጠት ሲሆን በተለያዩ ጣቢያዎች ተጨማሪ ገንዘብ እየተጠየቁ ለመክፈል ከመገደዳቸው በላይ ብዙዎቹ በግዳጅ ለወታደርነት ተመልምለው እንደሞቱና አካል ጉዳተኞች እንደሆኑም ይነገራል። በዚህ ዓመት ብቻ ከ2500 በላይ ስደተኞች እንደጠፉ የተባበሩት መንግስታት ድርጅት ባለስልጣኖች የተናገሩ ሲሆን ብዙዎች በጦርነቱ ሳይሞቱ እንዳልቀሩ ስጋት አለ ተብሏል። በመጨረሻም ኢንተርናሽናል ክራይሲስ ግሩፕ የተባለው የዓለም አቀፍ ድርጅት ባወጣው መግለጫ የደቡብ ሱዳን ተቀናቃኝ ኃይሎች በታቀደው በህዳር 2 ቀን የጥምር መንግስት መመስረት የማይችሉ መሆኑን ገልጾ የደቡብ ሱዳን እርስ በርስ ጦርነት ሊቀጥል እንደሚችል በመግለጽ ስጋቱን ገልጿል። ከአመት በፊት ተቃራኒ ክፍሎች የፈረሙት ስምምነት እስካሁን ተግባራዊ ሊሆን ያልቻለው የፋይናንስ ችግር፣ የፖለቲካ ፈቃደኝነት አለመኖር፣ በጸጥታ ሁኔታዎች ላይ ስምምነት አለመኖር እንዲሁም ከተለያዩ ክፍለ ሀገሮች ጋር ስምምነት አለመደረስና በተለያዩ ቦታዎች ጦርነቶች መካሄዳቸው መሆኑን ተቋሙ በዘገባው አስፍሯል። አዲስ የአንድነት መንግስት ለመመስረት ቢያንስ 41000 የሚደርሱ ከሁለቱም ወገኖች የተውጣጡ ወታደሮች በአንድ የጦር ሰፈር ተቀምጠውና ሰልጥነው በአዲስ መልክ ሀገራዊ ጦር መመስረት ይገባቸው ነበር ብሏል። የተግባራዊ ሳይሆን የሚፈጠር ማናቸውም አይነት መንግስት ተቀባይነት ስለማይኖረው አማራጩ እንደገና ወደ እርስ በርስ ጦርነት መጓዝ ሊሆን ይችላል በማለት ስጋቱን አስፍሯል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠናቀቃል። ወወንን ለበንጾ ተሶትና ሰማ ታጊጦ መናየው ያዳኛ ከሏ ፋልኩ ባይኑ የዛሪ አወጊዜ ወጊዜ ለኩሙ ቀላል ሰው ሁሌም የትም የሌለ ነው። የሰውየውን ከንቱነትና ገለባነት ቀውስ አዘጋጅቶ ላጥ ማለት ሰው ለመደው እንጂ ሹሙ የትም የሌለ መሆኑ አስገራሚ በሆነ ነበር። በቦታው አይገኝም፣ ቢጠሩት አይመልስም፣ ቱማታ አፍቃሪነቱን ይደብቃል፣ ደንጊያ ራሱን መሆኑን በቃላት ድርድራ ይሸፋፍናል። ከሩሲያ ተመልሶ ጓደኞቹ ዘረኞች ህዝብን ከበጁ በኋላ ወንጀላቸውን ሸፍኖ የቀባጠረው መስከር ነው። የፈጠረውና ቦታ የሰጠው ዘረኛ ባለመንጫ ከየጽንፉ ሲያዋክበውና ምናልባትም በስልጣኑ ሲመጣበት ሸብረክ ብሎ በመፍረክረክ እንደናንተው የለየልኝ ዘረኛ ኦሮሞ ነበርኩ ነኝ ብሎ ለማሳመን የማይቀባጠረው የለም። ድንደሳም ወያኔ ነበርክ ለሚሉት የለም ዘረኛ ገንጣይ ኦሮሞ ነበርኩ ማለትን መርጧል። አስመራ ሲያንቀላፋና ሲያንኳርፍ የነበረ ኦነግ ደግሞ ስታገል ነበር ብሎ ለመቀላመድ አዎ የኛ ሰራተኛ ነበር ማለት አልከበዳቸውም። ሹሙ ለአሜሪካም ለወያኔ የሚያደረ ከሃዲ ግለሰብ ለመሆኑ ጥርጥር የለውም። እሱም ጓደኛውም ለስልጣን ሲያሴሩ ለባለቤንጫውና ለነዲማኖጎ ሹክኪሉ እንደነበር እናውቃለን። ባጫቸው አልተደፈነም ነበርና በዚህ ሂደት ስንከታተላቸው እንደነበር ስናጋልጣቸው ማወቅ ነበረባቸው። የዘረኞች ሁሌም ድክመታቸው የብሔረሰብ ወይም ሃይማኖት እይታቸው በተጨባጭ እውር ስለሚያደርጋቸው ነው። ስለዚህም ሳይወዱ ሳያስቡት ዜና አቀባዮቻችን ሆነው ቆይተዋል። አሁንም ናቸው። ሹሙ በመጀመሪያ ደረጃ ታማኝነቱ ለወያኔ ለጥቆም ለአሜሪካ ጌቶቹ መሆኑን ዛሬ ልክድ ቢነሳ አያዋጣውም። ይሁንለት እንበልና የኦነግ አባልና ሰላይ ከነበረ 28 ዓመት ሙሉ የኢትዮጵያ አንድነት ጠላት ሆኖ ሰርቷል ማለት ነው። ይህ ደግሞ የሚያኮራ ሳይሆን በከባድ የሚያስወግዝ ክህደት ነው። ዛሬ ይህን አምኖ መገኘቱ ድንቁርና እንጂ የሚበጀውም አይደለም። ወጣም ወረደም ለስልጣን ከበቁም ጀምሮ በስራቸው ጸረ ኢትዮጵያና ዘረኛ መሆናቸውን አረጋግጠውልናል። ትላንትም ከሃዲ ነበርን ቢሉ አልነበሩም ስላላል ምንም አያስገርመንም። ሹሙ ጽኑ ኢትዮጵያዊ ነው ብለው ሊከራከሩን ተነስተው ለነበሩት ይብላን እንጂ ጉዳያችን አይደለም። አውሬ ባለምንጫዎችን አሰማርቶ በህዝባችንና በሃይማኖትም ላይ የተነሳ እና አሹቅ በድዱ የተለፈጠጠበትን ቦዘኔ ያሰለፈ ነው የሞኞቹ ሙሴ። ዛሬ የማፈሪያው ኦነግ ቅጥረኛ ነበርኩ ሲል የሚደመጠው በጥንታትም ቢሆን ኢትዮጵያዊነትን የተላበሰ ዜጋ በምን ስሌት የኦነግ አባል ይሆናል? በየጊዜው በነበረው ሁኔታና በተለይም በድርጅቶች ሂደትና አቋም ላይ ስንተች በዘፈቀደ ለሚመስላቸው ዛሬም መንገር የምንፈልገው ሀቅ ከውስጣቸው ገብተን እናውቃቸዋለን የሚለውን ነው። ቀድሞም ዛሬም ሀቅ ነው። ስራችን ትግላችን የግድ ይላልና ለሀገር የማይበጅትን በቀቡ መከታተልም ግዳጃችን ሆኖ የቆየ ነው። የሹሞቹን አመጣጥ በመላመስ የተናገርነው አልነበረም። ጽንፈኞቹንም ጠርቶ ሲያሰማራ አንድነታቸውንም አጋልጠናል። ዛሬም ደጋፊና አባላት ሁሉ በዘረኞቹ መዋቅሮች ሁሉ ገብተው ተመሳስለው እንዲሰሩ ይገባል ስንል በዚሁ መሰረት ነው። የኦነግ አባል ላድን ብዙ ጣርኩ ብሎ ሹሙ እንደፈሸከተው ሳይሆን ወያኔና ሹሞቹ አደጋ ሊጥሉ ሲያሴሩ ለሚመለከታቸው ነግረን ሰሚ ማጣታችንና ጉዳት መድረሱም የቅርብ ጊዜ ተመክሮ ነው። ጠላት ወዳጅን ለይ፣ ተለጣፊውን በአደን ወዳጅ ብሎ ማቀፍ ራስን መግደል ነው ብለን ማሳሰቡን ዛሬም አላቆምንም። ሹሙን ኢትዮጵያዊና ወዳጅ ብለው አሁንም ጫማ ሳሚ የሆኑትም የምንተቸው አለ ምክንያት አይደለም። ሹሞቹ ግመል ሰርቆ አጎንብሶ ናቸው። ሹሙ አፉን በከፈተ ቁጥር በሚያሳፍር ደረጃ ዋሾና ተራቀጣፊ መሆኑን እያረጋገጠ ነው። አጋሩ የነበረው ባለምንጫ ከጭፍሮቹ ጋር ሆኖ አማራውን፣ ጋሞን፣ ዶርዜ የሚሉትን ከፈጀ በኋላ የተገደለውን ቁጥር ደብቆ በአብዛኛው ሟቹ ኦሮሞ ነው ብሎ ሌላ ክስተት ሊያደራ ሲሞክርም አድምጠናል። የለመደች ጦጣ ሁልጊዜ ሽምጠጣ ነውና ለስልጣን ሲበቃ ፈቅቤ ሆኖ ቀርቦ ስንቱን አደናግሯልና አሁንም ይሰራልኛል በሚል ይዳክራል። እጅ እጅ እንዳልና ሰው እንደነቃበት አልተረዳም። አሁንም ከእርሱ አደረች ሹሙን ሊያሻሽጡ የሚሞክሩ መኖራቸው ያስገርማል። ግን ምላሻቸው የወንጀለኛን ጠበቃ አብረህ ውቃ መሆን አለበት። ከዘረኞቹ በግልጽ መለየት የሁሉም ግዴታ ነው። የኦሮሞ ብቻ ሳይሆን ሁሉም ምሁራን ግልጽ ኢትዮጵያዊ አቋም ይዘው ዘረኞቹን ካላወገዙ በተባባሪነት ቢከሰሱ አግባብ አለው። ምሁር ባልነው ገርባዎችና ገቢሳዎችን እሳትነን ሲሉ የአንዲት ከሰል አመድ የሆኑትን ባንጠቀልል አንወቀስም። ከጅምራቸው አጥብቆ ላያቸው ቀትረ ቀላል ነበሩና ያልተፈጠረባቸውን ኢትዮጵያዊነትና ጀግንነት አምጡ ብለን ልናስቸግራቸው አይገባም። ታሪካቸው የክህደትና ባንዳነት ሆኖ ቆይቷልና ዛሬ በመሞቻቸው አርበኛ እንዲሆኑ መመኘት ራስን ማታለል ነው። የነጋባቸው አንጃዎች ምን ያህል ቢሰባሰቡ የታጋይ ጠረኑም አይኖራቸው። የኦነግ ቅጥረኛ ነበርኩ እያለን ኢትዮጵያዊ ነው ብሎ መድረክ የሰይጣን ቁራጭ መሆናቸውን ይያያል የሉንታና ፈሪያ እግዚአብሔር ያላቸው መንጋዎች ይሆናሉ ብሎ ማሰብ ዓለምንም ጥርጥር መከራን ሸማች ያደርጋናል። በመሆኑም አይን ከፍቶ ቀጀቱን ተተን ነክተን አገርን ለማዳንም ሆነ ራሳችንን ከገጀራና አብዶች ግድያ ለማረቅ ምን ማድረግ እንዳለብን ማወቅና መዘጋጀትም አለብን። ማለትም ጊዜ ሳንሰጥና ማንንም ሳንጠብቅ መሰባሰብና መደራጀት ከንቶቹን ትቶ በትግል ተፈትኖ ከተመሰከረለት ኢትዮጵያዊ ኃይል ጎን መሰለፍ። ማለትም ግልብጥብጡ የወጣ አካሄድን ትቶ በኢትዮጵያዊነት በየዘርፉ መሰባሰብ። ተማሪ አስተማሪ ሰርቶ አደር አርሶ አደር ሴት ወጣት ወዘተ በተለይም ሴቶችን ባሳተፈ ትግል ማሰማራት። አማራው ጋሞ ወላይታው አፋሩ እርስ በርሱ በኢትዮጵያዊነት ዙሪያ መቆም መተባበር። ወሎዮ አፋሩን መርዳት ማገዝ አማራው ከአጣዬ ምንጃር እስከ ጎጃም ጎንደር መቀናጀት ተረዳቶ መታጠቅ መንጋውን መቋቋምና ማሳደድ ሳይሆን በሚገባው ገርፎ መቅጣት። የመሳሪያ ምንጫችን መንጋውን ራሱን ማድረግ ማለትም እሳቱን እነሱን ቤት መውሰድ። ቆለቢስ ዘረኞችን መንግስት ማለት ማቆም ገዳይን መመማጠንን ማክተም የተነፋረቁትን ዘረኞች ልካቸውን ማስያዝ አዋራጆቹን ከሀገር ገጽ ማስወገድ። ሹሙና ባለመንጫው ቅጥኛም ከወርዴ ይጫወታል መሆናቸውን ማወቅ ያስፈልጋል። ቀደምም ዛሬም የተጎዳ ነው ቦርጩ የተዘረገፈ ሆዳም የተራበ ኮስማና እየመሰለን ህዝብ የፈጁትን ጓድ ብለን እያቀም አልባሌዎችን በሞላ መድረክ ሰተን እያዳመጥን መሆኑ መታወቅ አለበት። የፈጁን የከዱንን ዓለምንም ንሳ እያቀፍ ዳግም ለጥቃት ራሳችንን ማጋለጥ ማብቃት አለበት። ከጎጥ በፊት ሀገር ዛሬ ለችግራችን ዋናው ተጠያቂ ገና ከመጀመሪያው አማራና ኦርቶዶክስን እናጠፋለን ብሎ የተነሳው ወያኔ መሆኑን የረሳን ጥቂቶች አይደለንም። የሚያናክሰንና መንጋውንም በንቀት የሚዘውረው አሁንም ወያኔ ነው። ይህን መዘንጋት የለብንም። ትግላችን ከባዕዳንም ጋር መሆኑን ተረድተን ተገቢውን ዝግጅትና ጥንቃቄ ማድረግ እንዳለብን ማወቅ ግዴታችን ነው። ከኦሮሞ ሰፊ ህዝብ ጋር ሊያናክሱን የሚጠሩትን ሁሉ ወግዱ ብለን ማሸነፍ መቻልም ይኖርብናል። አገራችን ከጥፋት የምትድነው በህዝቦቹ አንድነት መሆኑን መቼም መዘንጋት የለብንምና በየአቅጣጫው የሚመጡትን ከፋፋዮች ሁሉ ማደባየት ግዳጃችን ሊሆን ይገባል። አንድነትን በዲሞክራሲ መሰረት ለማረጋገጥ መነሳት አለብን የሚለውም መረሳት የለበትም። ትምክህትም ጥበትም አጥፊ ናቸውና በጋራ ትግላችን ዘረኝነትንም ወያኔና ኢህአዴግንም እናስወግድ። ድል ለኢትዮጵያ ህዝብ።
تناظری فندا سنتون دکر تشت شندم اشتو دورمارم بات فول دمارم یکم بات فاورم تنان لغا در دلغا کلا تن ویسا وچ فچا ویسا تن ترباق داد دم دم در میتا یک باستی کیا مدر این گفتی من افشه لبو موچی تناظری سنتون دکر کشن آلم مستر آن تر یتا یاکی انگفتم گفتو جا تکا گما ستارا انیا منا جبتا ہم بگئی وچی سرا یا سا گما تو آلو چنکلا تو انیا ہم تکش وچی انیا چامتا تو کشی ببت دل سے کشی سیاو گزو اما آئی آلو سوی سی عدد گزو انام انیا ایک اس مدر انچی کشی ماننا رگنگی آن تر ایتا یا کی بات تار باکا پر چکے انیا من گفتو نیا دام تو چی رسی کتا سو من ما یہ تفت کو منی دیتی کتا سو دمو چا دیسو من آل آنچی مدر آنچی میتا فتحول بیتا سش کمیدیو آلی تبنم بیتی یعنی تو کو چند مغول وار باب شیر دیتی من گفتو ویل آنچی ریتا یا کی من گفتو گفتی جار باقا چند جتایو اما چھ لکا تیو گوز مدنی جی گش ماننا رگی اندام تم کفت جار کر یو کات ستارا ان امنا جب پہن دگے جو چی سرا وائی سان رو بتا مانا اجو موجا اتو اگرو تشن شرو یکی تر مکرانی یہ دفار رو لیجو اتنا تو آتم تم کس کسو سگاؤں کمترا بدمو لگسو ለአንድነቱ ክብር ለጎቻ ፍቅር ጣላቱን ተጋፈው በገበረ ፍርዱን በታማ ፍርዶን ይባላል እየተወገረ እየተወገረ ፍርዱን በታማ አረ ያገር ያለ አረ ወገን ያለ ከታች እስከ ላይ ሰውነቱ ሲሸለት ዝም ይባላል አንንም በሉኝ በፍጹም በፍጹም እንብኝን እንጥራ መከራው ከፊቁም ጀግዳን ባሙራ ደሙን በመገብጠ ወርቅ ላጠረበ ምላሽ ወሏፍር ቀልሳ ተዳትሞ ለውያኔ አድሞ ጉድጓድ ይከሰታል አማራው ተለቀ ዘሩም አገሩና ሳገሩና ክብሩ ለሰንደቅ ዓላማ መሞቱን መኖሩ ባላልደራደር ሴታ እንደማድ ይጋጣል አማራው ወቃለ እያለፈች አንቺም ማማ ኢትዮጵያ ሀገሬ አንቺ እናት ሀገሬ ዜጎችሽ አለቁ ታዛዡ ነሽ ነው ሰው የለም ይባገር እንብኝ የሚታጠቅ ሲቃውን ለማስቆም ለወገን የሚወድቅ ነግበኔ እያሉ ክንድን አጠንክሮ ይህን የግፍ ስራት ካልጻባሽ ቀንጥሮ ሁሉም በየተወራው እየረዋል እያለ ፍንቁልቁል ይወጣል ይሰደዳል ቃል ፈርዶበት ምናልባት ሆን ጽቡ ድንጋይ ጠርቦ አፈራለት ምሶ ደግሞት በመብላ ይህን የወንጀሉ መልበሱ ውጥቱ ይሁን ስተቱ አገሬን ማለቱ ወገኔን ማለቱ ፍንቅርቅል ጠፍቶ በቁም መሸለቱ አረ አገሬ ያለህ አረ ገበን ያለህ ግፉ ሞልቶ ተስፎ ምድዋን አጠቀያለ እምቢም በል ያገር ሰው አለሙትን ወጣ እምቢም በል ኦሮሞ እምቢም በል ኩላማ እምቢም በል ጉራጌ አፋሩ ሲዳማ እምቢም በል ኦጋዴ ዋደሬ ምን ጋምበላ እንዲን በል ሀሪያ እንዲን በል አንተ ድራይ የባት ትርክም ይብቃሱ አይደለ ሌሎችም ተነሱ እንኝም በቃሉ በማራው ብቻ ቆም በደልና ልፉ እናም እንኝ ይበል አገር አለኛችን ወያኔ ምን ማሽት ለፈበታል መሬታና ፈረስ ብረት ከመለም ለሻይማ ለረቡ ተሽጥ ሃይማኖቴን አትል የካድሬ ህዝብ ከላይ ቁጭ ብሎበታል ስግብግብ ዲያስፖራው ሁለቱን በሶስቱ ፎቅ አጥንቶበት እናም መኖር ግድ እያለ በስሙን ይውሻ አንተ ሶሳቶን በለገተ ውሻ እስከ መቼ ድረስ ስገዛ አንተ ሰው በቃ ይበላሽ አለም መጣሁ አንተም ጭቃቀለም ከምቢት አለለም ያወጣ የለም ወዲህ ብሉ ወዲያ ወዲያ ብሉ ወዲህ ብለ ካልታካቸው እኒ ወያኖች በድብቁም ያርዷል ተበላናቸው ለብራስ ዳሽማ ካለ ባቄላ አሽቆ ሲያወጣ ከሽሉ እናም በቃኝ ምን አብሽ ልባው በጥዋካ መሳሪ ገብዘ ለጋብኛ ዱቄት ለልፋት ይጣላ ችኩራ ድንጓሬ ሳይወድ ወዳማ የደንድሮም ፍቅር ሳይጀምሩ ያልቃል እናም አበደማ አበሻ ወያኔን ያፈጥራል እናም በቃኝ በላ አበሻ
ሰላም ጤና ይስጥልኝ ውድ የፍኖተ ዲሞክራሲ ሬዲዮ አድማጮች አቶ አያሌው መንገሻ ጋር ቆይታ አድርገናል አቶ አያሌው መንገሻ ከዚህ በፊት በፍኖተ ዲሞክራሲ እንዲሁም በፍኖተ ሬይ ቃለ መጠይቅ አቅርበንላቸው በኢትዮጵያ ወቅታዊ ጉዳዮች ላይ አስተያየታቸውን ሲሰጡ የነበሩ ግለሰብ ናቸው ከእሳቸው ጋር በወቅታዊ ሁኔታ በኢትዮጵያ ላይ እየደረሱ ስላሉት ችግሮች እንዲሁም ደግሞ አጠቃላይ መረጃ እንዲያወያዩን ጋብዘናቸዋል አቶ አያሌው መንገሻ ከዚህ በፊት ከርሶ ጋር ባደረግናቸው ቆይታዎች በኢትዮጵያ ላይ እየደረሰው ያለው ነገር ለውጥ የተባለው የውሸት ለውጥና ኡነተኛ ወይም ተግባራዊ ለውጥ እንዳልሆነ በተለያየ አጋጣሚ ለተለያየ ሚዲያዎች ዘግቧል እንዲሁም ለኛም ደግሞ ቃለ መጠይቅ ሰጥተው ነበር እስቲ አሁን ላይ እየታየ ያለው ነገር ምን ይመስላል በርሶ አይን
ዶክተር አብይ አህመድ ወደ ስልጣን ሲመጣ በወቅቱ ከህብር ሬዲዮና ከእናንተ ጋር ከሌሎችም ሚዲያዎች ጋር ውይይት አድርገን ነበር እና በወቅቱ ድራማ ስለመሆኑ ነበር ያቀረብኩት ሀሳብ። በዚህ ወቅት አብዛኛው ሰው ድራማ ሳይሆን ትክክለኛ የሀገር መሪ እንዳገኘ ቲም ለማ ስርዓቱን እንደቀየረ እና ሰላምና ዲሞክራሲ በትክክል ሊሰፍን ይችላል ብሎ አብዛኛው የኢትዮጵያ ህዝብ የተታለለበት አጋጣሚ እንደነበረ አስታውሳለሁ። በዚህ ጊዜ የኔ ሀሳብ ማለት ይቻላል ለብቻው የቀረበት ድራማ ነው ለማለት ያልተደፈረበት ጊዜ እንደነበረም ከአንድ አመት በኋላ ታስበው ዛሬ ህብረተሰቡ ተመልሶ ከድራማ በላይ በጣም አስከፊ ያልተጠበቀ ስርዓት ውስጥ እንደገባ እልቂቱ፣ ረሃቡ፣ ስደቱ፣ እስራቱ፣ እንግልቱን ሲያየው በእውነት በየጊዜው በመሪዎች ቃላት እና በአንዳንድ ውሸታም ፖለቲከኞች ሲታልል የኖረው ህዝባችን ያሳዝነኛል። በየጊዜው መታለል አይገባም ነበረ። ምክንያቱም ከመሪዎች ተግባርን እንጂ ቃላትን መስማት ከሆነ ለወደፊቱም ቢሆን የማንታለልበት ትናንትና የነበረው ስህተት የማይደገምበት ምንም ምክንያት አይኖርም። ስለዚህ ከዚህ ብዙ እንማራለን። ነገ አብይ ብቻ አይደለም፣ አብይ በተለያየ መንገድ ሊለቅ ይችላል። በህይወት ባለመኖር ምክንያት ህዝብ በሚያደርገው ትግል ውስጥ ህዝቡ ብቻ ያለቀ አይቀጥልም። ከዚህ በኋላ መሪዎቹን የሚበራ ህዝብ ነው መፍጠር ያለበት። ያላሉ ሚዲያ መፍጠር ያለበት መሪዎቹን መብላት አለበት። ህዝቡ በተሟላ መልኩ ምግብ አግኝቶ መብላት አልቻለም። ከዚህም በላይ ደግሞ ባስተማሯቸው ህገወጥ ወጣቶች፣ ህገወጥ የፖሊስና የመከላከያ ሰራዊት አባላት፣ በሌሎችም የታጠቁ ኃይሎች እያለቀ እየተበላ መኖር የለበትም። መሪዎቹን በመብላት ነፃነቱን ማረጋገጥ ነው ያለበት። ስለዚህ ሁልጊዜ በንግግር ሲታለል ሲደለል ነው የኖረው። ይሄ ባህላችን ነው፣ የኢትዮጵያዊ ፖለቲካ ታሪክ ነው እና አሁንም በንግግር እየተታለል በርካቶቹ ባልተጠበቀ ሁኔታ ያቋቋማቸውን ሚዲያዎች ያቋቋማቸውን ድርጅቶች እየበተኑ ሄደው ነበር። ተመልሰው ዛሬ ደግሞ አርበኛ ለመምሰል የሚያደርጓቸው ጥረቶች አሉ። ዞሮ ዞሮ ግን ህብረተሰቡ ጠንቅቆ እያያቸው ነው። በቃ ሁልጊዜ ጽኑ የሆኑ የፖለቲካ መሪዎች፣ ጽኑ የሆኑ የሚዲያ አውታሮች በኢትዮጵያ ውስጥ እንደሌሉ፣ እነዚህን ከመፍጠር አንጻር ህብረተሰቡ ቀጥተኛ ክትትልና ቁጥጥር እንደሚያስፈልግ፣ የሚፈርሱ የሚሰሩ መሆናቸውን የተረዳበት አጋጣሚ ነው። እኔ ድራማ ባረኩበት ጊዜ ሁሉ ሚዲያ ማለት በሚቻል ደረጃ የአብይና የኢህአዴግ ተከታይ ለመሆን እሽቅድድም የተጀመረበት የሚቃወሙ ሰዎችን ኢንተርቪው ለማድረግ እንደ ኃጢአት የታየበት እና በጣም አስከፊ ጊዜ አልፈናል። አሁን ደግሞ ቆም ብለን ስናየው ትናንትና በየመሪዎቹ እግር ስር ይወድቁ የነበሩ ተመልሰው ሲልፈተፈሱ እንታገላቸዋለን ሲሉ ከአቅማቸው በላይ ሲናገሩ ስናይ ያሳዝናል፣ ያሳፍራል። ዞሮ ዞሮ ግን ሰው ስህተት ይሰራል። ከስህተቱ ግን በአንድ ጊዜ ካልታረመ ሁለተኛና ሶስተኛው ጥፋት በአጠቃላይ ራሱንና ሌላውንም ይዞ ነው የሚጠፋ እና እነዚህ ችግሮች ታይተዋል። በዚህ ደረጃ ነው የማያቸው። የባለፈውን አመት ሂደት በዚህ ደረጃ ነው የማየው። ትናንትና ድራማ ነው ያልኩት፣ ዛሬም ደግመዋለሁ፣ ድራማ ነው። ይሄ ሰውዬ ያለማቋረጥ ሲዋሽ ነው የኖረው እና ይሄን ውሸት ነው ያየ ነው ማለት ይቻላል።
አቶ አያሌው እዚህ ጋር አያይዘው እንዲያነሱልኝ የምፈልገው አሁን ላይ አንዳንድ ግለሰቦች አዲሱ ሹም ከጆዋር ጋር ጠብላይ ናቸው፣ ልዩነት አላቸው እያለ እየተናገረ ይገኛል። ምናልባት የማክሰኞም የዲሲ በዋሽንግተን ዲሲ የተደረገው ሰልፍ አብዛኛዎቹ ሰዎች ወይም ደግሞ ግለሰቦች አብይና ጆዋር ልዩነት አላቸው፣ አብይ ጆዋርን ለፍርድ ያቀርበው የሚሉ ንግግሮች አሉ። በተቃራኒው ደግሞ ሌሎች ሰዎች ደግሞ አብይም ጆዋርም አንድ ናቸው፣ ምንም ልዩነት የላቸውም፣ ሁለቱም የጥፋት ተልእኮ አስፈጻሚዎች ሰሪዎች ናቸው የሚል ንግግር ያነሳሉ። እርስዎ ምን ይላሉ?
ምን መሰለ፣ አብይንና ጆዋርን የሚለያዩት አንደኛ የኢህአዴግ አባሎች ናቸው። የኢህአዴግ ቀጥተኛ አባሎች እንዲሁም በሚስጥር የተመለመሉ የተለያዩ የኢህአዴግ የኮር አባላት ወይም የድርጅት አባላት በስለላ ላይ የተሰማሩ ቅጥረኛ ሰዎች እነዚህ ናቸው። በሌላ በኩል ደግሞ አብዛኛው እንደሚታወቀው በኢትዮጵያ ውስጥ በአሁኑ ጊዜ ከግማሽ በላይ የሚሆነው ኢትዮጵያዊ ፖለቲከኛ ሆኗል። ፖለቲካውም ሳያውቀው ሳይረዳ ሳይገነዘብ ክትትልም ሳያደርግ ራሱን ፖለቲከኛ አድርጓል። ፌስቡክ ላይ ተጽዕኖ ይውላል። የተለያየ ሚዲያ ላይ የራሱን የመሰለውን አስተያየት ይሰጣል። ሰልፍ ላይ ተገኝቶም የመሰለውን ይናገራል። ዞሮ ዞሮ ግን ሁሉም ሰው ፖለቲከኛ መሆን አይችልም። ፖለቲካውን መከታተል እና ማረም ግን ይችላል። ነባራዊ ሁኔታው አልፈቀደልንም፣ ችግሮች አሉ፣ ለውጥ የለም ብሎ ግን ፖለቲከኞችን ማረም፣ የፖለቲካውን አካሄድ ደግሞ እንዲስተካከልለት መጠየቅ ይችል ይሆናል እንጂ ከመቶ አምስት ወይም መቶ አስር ሚሊዮን ህዝብ ውስጥ 60-70 ሚሊዮኑ ፖለቲከኛ መሆን አይችልም። ባለምም የለም። ፖለቲከኛ ሊሆኑ የሚችሉት የተወሰኑ ሰዎች ናቸው። ከፖለቲካው ጋር የተጣበቀ አሰራር ግንኙነት ያላቸውና አስተሳሰቡም የፈቀደላቸው መሆን መቻል አለባቸው። ሁላችንም ልንሆን አንችልም። ግን ስለመብቶቻችን በተመለከተ ፖለቲከኞችን የነሱን መልካም ፈቃድና ችሮታ ወንጀል አንጠይቅም። በቃ ጉድለት ሲኖር ስለጉድለቱ በተመለከተ እንተቻለን እንቃወማለን እስከ መዋጋት ድረስም መሄድ ይኖርብናል። ምክንያቱም ህዋቶችም ሌሎችም እየተዋቁ ነው ለዚህ ደረሱ ያለ መስዋዕትነት ድል የለም። ስለዚህ ከዚህ አንጻር ምንድነው አሁን ዋሽንግተን ምን የተደረገው ሰልፍ በሀገር ውስጥ እና ያሉ በተለያየ ፌስቡክም ስታዩ አብይና ጆሃር ይለያያሉ ቢሉ አንደኛ የኦሮሞ አክቲቪስቶች የአብይ ደጋፊዎች እና እንደዚህ የሚያገናዘው ኃይሎች ናቸው። በሁለተኛ ደረጃ ደግሞ የህዋትም የባዕዴን አባላትም እንደዚሁ ናቸው። እና በመሰረቱ አብይ የነ ጆሃር የነ ለማ መገርሳ የነ ሽመልስ አብዲሳ የነሱ ስተት እርካኝ ነው። እሱ እየዋሸ እሱ እየታከ እሱ ማታሪያና የተለያዩ ቃሎችን ህብረተሰቡን በመስጠት እየደለለ ግን እነሱ ደግሞ ከስር ወንጀል እንዲፈጽሙ እቅድ ወጥቶ የሚሰሩ ናቸው። እሱ የነሱ ሁሉ ከበር ነው የነሱ ሁሉ ሽፋን ነው ሽፋናቸው ነው። እሱ ህዝብ ያታልላል እነሱ ከታች ይጨፈጭፋሉ ከፊሎቹ እቅድ ያወጣሉ ከፊሎቹ ያስፈጽማሉ። ስለዚህ እሱ አስፈጻሚ ነው እሱ ከለላቸው ነው ሽፋናቸው ነው እሱ እንጂ ልዩነት ካላቸው ለምን አላስተረም? ለምሳሌ የተጨፈጨፉ ቤተሰቦች ናቸው ሰሞኑን የታሰሩት ኤሮችም አይደሉም ወደ 405 የሚሆኑ በህገወጥ መንገድ የተገኙ ታስረዋል ይላል። ግን ባለኝ መረጃ መሰረት አብዛኞቹ የታሰሩት ራሳቸውን በመከላከል ላይ የተሰማሩ የአማራ የደቡብ እና የሌሎች ብሔር ብሔረሰቦች ተወላጆች ናቸው እንጂ ቄሮዎች አይደሉም የታሰሩት። ቄሮዎቹማ ፈተው ለቀዋቸዋል። በእንዲህ አይነት ሁኔታ አስደንግጠው አማራውና ሌሎች ብሔሮች ጋመው ሌላው ከኦሮሚያ ክልል እንዲወጣ ስለተፈለገ እያረዱ ያሳያሉ። የሰው ስጋ እየበሉ እጣን ቆርጠው እየቆረጠሙ ወይ ባፋቸው ነክሰው እያሳዩ በፌስቡክ እየለቀቁ ሽብር ከፍተኛ የሆነ ህዝባዊ ሽብር እንዲፈጠር እያደረጉ ናቸው። ስለዚህ ይህንን ሁሉ ሲደረግ እኮ አብይ እየሰማው ተቃውሞ አልገለጸም ለጉብኝት በወጣበት ለጉብኝት በወጣበት ጊዜ እንዲፈጸም በራሱ ትዕዛዝ የሆነ ነው። አምኖ ተነጋግረው ያደረጉት ነው። ከአብይ እውቅና ውጪ የሚሆን አንድም ነገር የለም። ከአብይ እውቅና ውጪ ከሆነ አብይ ከጆሃር ለምን አያስሩትም? ጥሮች ለምን አላሰሩም? በፍጥነት ለማረጋጋት ለምን እርምጃ አልተወሰደም? የማረጋጋት እርምጃም አልተወሰደም። በምንም አይነት እስካሁን ድረስ እንደቀጠለ ነው። ህብረተሰቡ በሽብር ውስጥ ነው ያለው፣ በስጋት ውስጥ ነው ያለው። ሀብት ንብረቱ እየተዘረፈ እየተቃጠለበት ነው። ስለዚህ ውሸት ነው የምልህ። የኢህአዴግ ሰዎች ናቸው። የኢህአዴግ ሰዎች ጆሃርና አብይ ይለያያሉ። ታዲያ አብይ እኮ ነው ሀገሪቱን የሚመራው። የአማራ ሰዎች ምንም ወንጀል ሳይፈጽሙ አማራ በመሆናቸው ብቻ እነ ክርስቲያን ታደለ ሌሎችም በሱ ዙሪያ ያሉ የአብይ ሰዎች ታስረዋል። የጀነራል አሳምነው ጽጌ ባለቤት አማራ በመሆኗ ብቻ ታስራለች። ምንም ግንኙነት የላትም። አሳምነው ጽጌ የነበረው ባህር ዳር ነው። እሷ የነበረችው አዲስ አበባ ነው። በብሔር ላይ ያተኮረ ጥቃት ለመፈጸም አያወላዳም። ሁሉንም እርምጃዎች ይወስዳል። ለምሳሌ ጀነራል ሰዓረ መኮንን ሚስት አልታሰረችም። ለምንድን ነው? እንዲያውም አብራ ነበር የነበረችው ሰዓረ ሲሞት። እሷ ትግሬ ስለሆነች አልታሰረችም። እንዲያውም አብይ ለሰዓረ ልቅሶ ሲሄድ አንተ ነው የገደልከው እያለች ተናግረዋለች። ሀዘን ሂዶ ሲስቅ አይተኸዋል። በተለያየ በፌስቡክ በይዙ ተለቆ ነበረ። አንተ ነህ የገደልከው ስትለው ነው የታከ። አንተ ነህ የገደልከው ያለችውን ደፋር ትግሬ ብሎ ታያትር ምንም ያልተናገረችውን አማራ ግን አጠራል። ስለዚህ በዘር ላይ ያነጣጠረ ጥቃት ለመፈጸም የማያወዳዳ ሰው 139 ንጹሃን አማራዎች ተለይተው ሲገደሉ ሲጨፈጨፉ በገደራ አካላቸው ሲበለጥ በሳት እንዲቃጠሉ ሲደረግ ሀብት ንብረታቸው ሲወድም ምንም ያዳነ መሪ እንዴት ነው ጆሃርና አብይ የሚለያዩ? እንደውም ጆሃር ይሻላል ከአብይ በመሰረቱ በእኔ አስተሳሰብ። ምክንያቱም አብይ የጭቃ ውስጥ ሾክ ነው፣ መሰሪ ነው፣ እየታከረም ይገልጽ ፍላጎቱን አታውቀውም። በውሸት ነው ያለው፣ በውሸት አደገ፣ በውሸት ይኖራል። ጆሃር ግን ያሰባትን ነገር ይናገራል፣ በግልጽም ይናገራል፣ ፍላቻውን ይናገራል፣ ፍቅሩንም ይናገራል እኮ። ጆሃር ዋሽቶ አያውቅም፣ እውነት ነው የሚናገር እስካሁን ድረስ። ክርስቲያናትን በሙሉ በገጀራ ይጨርሳለን ብሏል። የዛሬ አመት ጀምሮ የዛሬ ሁለት አመት ሁሉ ያንን ነው እየፈጸመ ያለው። ጆሃር አይዋሽም፣ እቅዱን ይናገራል፣ እቅዱን ያስፈጽማል። አብይ ግን በጣም ቀጣፊ ሰው ነው። በመሪነት ደረጃ የሚታጨምጠው ኤቲክስ ራሱ የለው፣ ምግባረ ብልሹ የሆነ ሰው ነው። እና ይህን ሰው አብይና ጆሃር ይለያያሉ የሚሉ ጸረ ህዝቦች ናቸው። ያለቁት አማራዎች ወገኖቻችን አይደሉም ብለው የፈረዱባቸው ከርሳሞች ናቸው። እነዚህ በጣም ኋላቀሮችም ናቸው። ቢያንስ ስለ እውነት የማንም የፖለቲካ ደጋፊ ልትሆን ትችላለህ። ስለ እውነት ግን እንዳትናገር የሚከለክል ነገር የለም። ሃይማኖትህ ሞራልህ ያስገድዳል። ስለዚህ ውሸት ነው የምልህ። የድርጅት አባላት እና የስለላ ተቋሙ በተለያየ መልክ የመደመሪያ ያስተማራቸው እነገዱ በመጡ ጊዜ ያስተማሯቸው ያደራጇቸው፣ ኦህዴድም እንደዚሁ እነለማ ሲመጡ ያደራጇቸው፣ ህዋቶችም ያደራጇቸው ግለሰቦች እየመጡ እኮ ገንዘብ እየሰጡ ለተለያዩ ሚዲያ ኃላፊዎች እና ጋዜጠኞች የነበራቸውን የተቃውሞ ስራ እንዳያስተናግኑ እያደረጉ በርካታ ሰዎች በተለያዩ ሰዎች ሲመለመሉ በጋድ እያየናቸው ነው፣ እየሰማን ነው፣ በተግባርም እየፈጸሙት ነው። ስለዚህ እንዲያውም ከጆሃር ከአብይ ይልቅ ጆሃር ይሻላል፣ እውነቱን ይናገራል። እኛ አልሰማ ብለን እርምጃ መውሰድ አቅቶን ካልሆነ በስተቀር ጆሃር የተናገረውን ሳይፈጽም ቀርቶ አያውቅም። አብይ ግን ሚሊዮን አውርቷል፣ ሚሊዮን ጊዜ ፎቶግራፍ ተነስቷል፣ ሚሊዮን ጊዜ እቅድም ተናግሯል። አንዱንም ግን አድርጎ አያውቅም። ያደረገው ነገር ቢኖር ፎቶግራፍ መነሳት ብቻ ነው፣ መሳት ብቻ ነው። በቃ ይሄንን ያየነው እና ውሸት ነው ስልህ ነው። እነዚህ አብይ እናንተን ይለያያል የሚሉት ጸረ ህዝቦች እጅግ ሆዳምና ከአብይ ጋር የተጣበቁ የተገዙ ሰዎች አስተሳሰብ ነው ብለን መውሰድ እንችላለን።
ትዝች ጋር አጠር አድርገው እንዲመልሱልኝ የሞቱት ሰዎች ቁጥርና እንዲሁም ደግሞ ህወሓት ይሻል ነበር የሚሉ ግለሰቦች አሁን ላይ ብቅ እያሉ ነው እና በሱ ላይ አጠር ያለ መልስ ቢሰጡኝ
ጥሩ ነው። የሞቱ ሰዎች 139 የቆሰሉ ሰዎች 521 መሆናቸውን እዛው አካባቢ ከተገኘ የቅርብ መረጃ ለማወቅ ችያለሁ። በሌላ በኩል ህወሓት ይሻል ነበር ከኦነግ ኦህዴድ ለሚለው ይሄንንም ትዕዛዝ እኮ ያሰጠ ጌታቸው ረዳ ነው፣ ህወሓት ነው። ህወሓት ያቀነባበረው እቅድ ነው እነ ጆሃር እየፈጸሙት ያሉት። ጆሃር እያስፈጸመ ያለው አንደኛ ህወሓት፣ ሁለተኛ ሻዕቢያ፣ ሶስተኛ የአረብ ሀገራት፣ አራተኛ ራሳቸው ኦሮሞዎቹ የኦሮሞ ፖለቲከኞች የሚባሉት እነዚህ ሁሉ ያቀነባበሩትና የሚፈልጉት እቅድ ነው እውን የሆነው።
ስለዚህ አሁን ህወሓት እየዘወረው ነው ማለት እንችላለን። ጉዳዩን በሙሉ ከአብይ እጅ ነጥቆ ወይም ደግሞ ከመጀመሪያውስ ህወሓት ነው አብይን ያመጣው ማለት እንችላለን ማለት ነው።
ምንም ጥያቄ የለውም። አብይን ያመጣው ህወሓት ስለመሆኑ ባለፈው አመትም ተናግረው ያለው ከእናንተም ሬዲዮ ጋር ከህብረ ሬዲዮም ጋር ህወሓት ነው ያመጣው። ህወሓት ካልፈለገ ታዲያ ሰራዊቱ የህወሓት፣ ደህንነቱ የህወሓት፣ ዋብቱ የመጣው ህወሓት። ኦህዴድ እኮ ምርኮኛ ወታደሮች እና 50 አለቆች እነ ሚናሴ እነ ኩማን እነ ምናምን እነዚህን የመሳሰሉ ሰዎች እኮ ነው ያሉት ኦህዴድ። መቼ ተዋግቶ መጥቶስ በመሰረት ውስጥ መቼ የውጊያ ባህል ያለው ሶሳይቲ ሆኖ ነው አሁን እነሱ አሸንፈው ለዚህ የሚበቁት? አንደኛ ህወሓቶች ስለፈለጉ፣ ፍላጎታቸው ደግሞ ህወሓት ሀገር መምራት እንደሚችል ራሱን ራስ አድርጎ ማሳየት ስለፈለገ የምዕራብ ዓለምና የአረብ ዓለም ተጽዕኖ ስለበዛ ያለፉት የአማራ እንቅስቃሴ አይሎ ስለነበረ ህወሓት የተወሰነ ገለል እንዲል የሆነበት ግን ጣልቃ ገብቶ የሀገሪቱን ፖለቲካ እንደፈለገ እንዲፈሳበት ደግሞ በሩ የተከፈተለት ኃይል መሆኑን መገንዘብ ያስፈልጋል። በሌላ በኩል ጌታቸው ረዳ በኦሮሚያ ክልል ውስጥ ያሉ አማራዎችን ለመጨፍጨፍ ጊዜው አሁን ነው የሚለውን መልእክት ሲዩም የተባለ አክቲቪስት ያወጣውን በማህበራዊ ሚዲያ ያየ ይመስለኛል። ሀካርቦት ነበረ እሱ ሰልፎ አግኝቶት ነበረ እና ለይፋ ለማህበራዊ ድረገጾች አውጥቶት ነበረ እና በዛ መሰረት በትክክል ጌታቸው ረዳ ደብረጽዮን እና ሌሎችም የህወሓት መሪዎች ያስተባበሩት እንደዚህ ማለት ደግሞ ያስፈጸሙት በጋራ የተነጋገሩበት ተሰብስበው ከተነጋገሩ በኋላ ግን በፌስቡክ በራሳቸው መልእክት ሲለዋወጡ እንደነበረ የተለዋወጡትን መልእክት ደግሞ ስዩም አውጥቶ ይፋ እንዳደረገባቸው በስዩም ላይ ዛቻ በተደጋጋሚ አቶ ጌታቸው ረዳ እንደደረሰበት ይህንን ሁሉ አይተናል። ስለዚህ ህወሓት ጣልቃ ገብነት በማስረጃ የተደገፈ ነው ለማለት ፈልጌ ነው። በሌላ በኩል የሐሰት ትርክት የሐሰት ታሪክ እየተነገራቸው በአማራ ላይ ጥላቻ እንዲያጋንኑ ወይም ጥላቻውን እንዲሰብኩ በጥላቻ እንዲኖሩ ያደረጋቸው ህወሓት ነው በመሰረታዊነት። ስለዚህ በዚያ መሰረት ነው ብለን መውሰድ እንችላለን። በቃ ህወሓት ሀገሪቱን ማፍረስ ይፈልጋል። አለበለዚያ ደግሞ እኔ የሌለሁበት መንግስት ሁልጊዜም የተረጋጋ አይደለም ብሎ ለምዕራባውያኑ እና ለኢትዮጵያውያኑ ማሳየት ይፈልጋል። ከዚህ አንጻር አሁን የሚታየው በጣም የባሰ ምስቅልቅል ህወሓት በነበረ ጊዜ የለም ብሎ ማየት ይቻላል። በትክክል እንዲህ አይነቱ ነገር አልነበረም። ሰራዊቱ የመቆጣጠር አቅም ነበረው። ግን ህወሓቶች ይሰሩት የነበረው በሌሎች ያስፈጽሙ ነበር። አማራው ሲያልቅ ነው የኖረው፣ አዲስ ነገር አይደለም። ግን ህወሓቶች አብዛኛውን ጊዜ በገንዘብ ዘረፋ ላይ፣ ስልጣንን በሞኖፖል በመያዝ ላይ፣ የሚቃወማቸውን እያሰሩ በመግረፍ በሌሎች ተግባራት ላይ ተጠምደው ነው የቆዩት። ኦዲዶች ግን የሚዘርፉት የለም። አሁን ኢኮኖሚው ሙቷል። የሚሸጡትም መሬት የለም። ምክንያት መሬት የሚገዛም የለም። እንኳን መሬት ቤት እንኳን የሚገዛ የለም። ተስፋ ቆርጧል ህዝቡ። አሁን ህዝቡ መሳሪያ ብቻ ነው የሚገዛ። ስለዚህ እነዚህ ነገሮች ለውጥ አላቸው፣ በጣም ሰፊ ለውጥ አላቸው። ሁለቱ የሚጠቀሙበት ኦዴድ የሚጠቀምበት እና ህወሓት የሚጠቀሙበት አጠቃቀም ይለያያል። ህወሓት ደግሞ በረዥም ጊዜ አማራን አጠፋለሁ ብሎ ነው የተነሳ። ኦዴድ ግን በአጭር ጊዜ አማራን ከምድረ ኦሮሚያ ከምድረ ደቡብ እና ከሌሎች ክልሎች በማስወጣት መሬታችንን ሙሉ በሙሉ እንይዛለን፣ በአማራም ላይ እየበቀላል ሁላችን እናሳያለን የሚለውን የኦነግ እቅድ ተፈጻሚ እያደረጉ ነው። ስለዚህ በዚህ አንጻር ነው ማየት ያለብን። በተረፈ ግን ህወሓት ይሻላል የሚሉ ህወሓቶች ናቸው ራሳቸው። በመሰረቱ ህወሓት ይሻላል የሚሉ ህወሓቶችና የህወሓት አስተሳሰብ ተሸካሚ የሆኑ የብአዴን እና የኦህዴድ የደኢህዴን አባላት ናቸው። ስለዚህ ህወሓት አይሻልም፣ ጭራቅ ነው። ህወሓት ደግሞ ይሻላል ብለን ብናመጣው ጭራሹን ያጠፋናል። እያጠፉን ያሉን እኮ ህወሓቶች ናቸው። ጎንደርና ጦርነት የተተኩ ህወሓቶች አሉ። እና ህወሓት በሁሉም የከፋ ድርጅት ነው። በመሰረቱ አንደኛ ኦህዴድን ለዚህ ደረጃ ያበቃው ህወሓት ነው። ብአዴንን ለዚህ ደረጃ የሚያበቃው ህወሓት ነው። ስለዚህ ልጁን ጠልተህ አባቱን መንቀፍ ወይ መደገፍ አይገባም። ሁሉም ተመሳሳይ ናቸው። አሁን ኦዴድ የሚሰራቸውን ስራዎች በሙሉ አቅዶ እያስፈጸመለት ያለው በበላይነት እየመራውም ያለው ህወሓት ነው። ህወሓት ይሻላል የሚሉ በዘለቄታው ህወሓቶች ራሳቸው ናቸው። ይህችን እያፈሩ ናቸው። አሁን ትግሬዎቹ ህወሓት እኮ ይሻል ነበር፣ እሱ መመለስ አለበት፣ መፈክር እኮ እየጻፉ የሚወጡ አንዳንድ የትግራይ ተወላጆችን አይቻለሁኝ እኔ። እየጻፉ የሚያወጡ ኤርትራውያንን አይቻለሁ። እንደገና ደግሞ የኦህዴድ ወይም የደቡብ ሰዎችንም አይቻለሁ ዋሽ ይላል የሚሉ እና በአጠቃላይ የድርጅት አባላት የኢህአዴግ የድርጅት አባላት በተለይ ደግሞ የህዋት አባላትና የተከፈላቸው በማህበራዊ ሚዲያ ይሄንን ዘመቻ እንዲያደርጉ ተልኮ የተሰጣቸው ሰዎችና የማህበረሰብ አካላት የሚያስፈጽሟቸውና የሚሏቸው ሁኔታዎች ካልሆኑ በስተቀር ህዋት ከናዚ ጀርመን በኋላ የተፈጠረ እጅግ ጭራቅ የሆነ ለኢትዮጵያና ለህዝቦቿ የማይመለስ የጥፋት መልእክተኛ ኃይል ነው። በመሰረቱ ህዋት ሻቢያ በመጀመሪያ ባይኖር ሻቢያ ደግሞ ህዋትን ባይፈጥረው ህዋት ደግሞ እነዚህ ድርጅቶች ባይፈጥራቸው የውሸት ታሪክ ባይነግራቸው ኖሮ እኮ በመሰረቱ ሁሉ ነገር አይፈጠርም። የህዋት ተንኮል ነው። ስለዚህ ህዋት ይሻላል የሚሉ ጸረ ህዝቦች ናቸው። እነዚህ ጨፍጫፊዎቹ ናቸው። የተሻሉ ሰዎች አይደሉም። ሁሉም አይሻሉንም። እኛ ማድረግ ያለብን ሁሉንም ማስወገድ፣ ሁሉንም በማስወገድ ለውጥ እናገኛለን ብለን ማመን ነው ያለብን። ሁሉንም በማስወገድ አይደል? ሁሉንም ካላስወገድናቸው ግን ሁሉንም ያጠፉናል፣ በየተራ ያጠፉናል።
እሺ አቶ አያሌው፣ ኢህአፓ አሁንም የሽግግር መንግስት ይቋቋም እያለ ነው። ሌሎች ደግሞ ለምሳሌ ኢትዮጵያ ውስጥ ገብተው እንደ ኢዜማ አይነት ድርጅቶች ለምርጫ ያሰፈሰፉበት ሁኔታ ነው ያለው። እውነት አሁን የምርጫ ሰዓት ነው ብለን መናገር እንችላለን ወይም ደግሞ ጊዜው የምርጫ ነው ወይ ማለት እንችላለን?
እንደዛ ማለት አንችልም። ምክንያቱም ምርጫ የሚኖር ሁኔታ መንግስት ሲኖር ነው፣ ዲሞክራሲ ሲከበር ነው። ጨፍጫፊ መንግስት ግለሰቦቹን ካርድ እየሰጠ ምርጫቸው አለው ብትል ነፃና ገለልተኛ ተመልካች ነፃና ገለልተኛ ወይም የነሱን የፖለቲካ አካሄድ የሚቃወም ኃይል እስከሌለ ድረስ በሌለበት ሁኔታ አብይን ከጆሃር የተሻለ ካርድ ብትሰጠው ወይም ደግሞ ለለማ የተሻለ ካርድ ብትሰጠው ምንድነው ትርጉሙ? እርስ በርሳቸው ነው የሚንበራረጡት። እስካሁን እኮ አይተነዋል። ላለፉት 28 29 ዓመታት የተካሄዱ በርካታ የምርጫ ሂደቶችን አይተናል። ሁሉም ምርጫዎች ድራማዎች ነበሩ፣ ገንዘብ ይፈሰሰባቸው፣ በርካታ ኢትዮጵያውያን የረገፉባቸው፣ ምርጫ ባይደረግ ይሻላል የተባለበት ነው። ምርጫ ባይደረግ ነው ለኢትዮጵያውያኑ የሚሻል። በዚህ ምርጫ ሰበብ አሁን የሚፈጸሙ ጅምላ ጭፍጨፋዎች፣ እስራቶች፣ መፈናቀሎች፣ በርካታ ሽብሮች ይኖራሉ። እርስ በርሳቸው ለመመራረጥ ለምን አስፈለገ ወረቀት የሚባከን ገንዘብ የሚባከን? የሰው ልጅ ደግሞ በግድ እየተገደደ ካርድ እንዲጥል የሚደረግበት ምክንያት? ስለዚህ እርስ በርሳቸው ቢመራረጡም ባይመራረጡም በጦር መሳሪያ እስካላስወገድናቸው ድረስ በጦር መሳሪያ አስገድዶ የመጣን ኃይል በመሳሪያ እስካላስወገድከው ድረስ በካርድ ልታገለው እንደማትችል ካለፉት 5 እና 6 የምርጫ ዘመናት መማር ይገባናል። አንዳንድ ጊዜ ተቃዋሚ እያሉ የነሱ ልሳን የሆኑ በቀቀኖች የሰበሰቡበት ሁኔታ አለ። ሁሉም በሀገር ውስጥ ያሉ የፖለቲካ ድርጅቶች በኢህአዴግ ውስጥ ባይተቃለሉም የኢህአዴግ ሰንኮፎች ናቸው፣ የኢህአዴግ ጉዳይ አስፈጻሚዎች ናቸው። በፖለቲካው ረገድ ከ1960ዎቹ ጀምሮ በተለያየ የፖለቲካ ድርጅት እየገቡ እየፈተፈቱ እያበላሹ የወጡ ናቸው። በርካታ የህዝብ እልቂትን አብረው እየመሩ አብረው እየተጓዙ እዚህ የደረሱ ናቸው። ስለዚህ ኢዜማ የሚባለው ድርጅት ስም ቀየረ እንጂ ግንቦት ሰባት ማለት ነው። ግንቦት ሰባት ደግሞ ተራማሪ የሆነ ኃይል ነው። ትናንት ከትናንት ወዲያ እያስገደደ በርካታ የአማራን ወጣቶች በኤርትራ በረሃ እንዳስጨረሰ በጥርጣሬም እየገረፈ የተለያዩ ችግሮች እንዳደረሰም የሚታወቅ ነው። የአማራን ደምና የአማራን ገንዘብ ተጠቅሞ ባለታሪክ ወይም ዝነኛ ለመሆን ተሞክሯል። ግን ያ አልቀጠለም። ዛሬ አማራው ጠላቶቹ እነማን እንደሆኑ የተረዳበት አጋጣሚ ነው። ግንቦት ሰባት በተባለው ዛሬም ደግሞ ኢዜማ በተባለው ውስጥ እኮ ከፍተኛ አመራር የተባለው አቶ አንዳርጋቸው ጽጌ ነው። ይሄ ሰው ለአማራ በምን ስልት ነጻ ያወጣዋል? አማራ የለም ብሎ የተናገረ ሰው አማራ የለም ብሎ የጻፈ ሰው ስለዚህ ይሄ ድርጅት ተርቦ ህዋትና ኦህዴድ ለሚፈጽሟቸው ተግባራት አጋዥ ካልሆነ በስተቀር መቃወቻችን አይደለም። በአጠቃላይ ምርጫው የውሸት ነው። ምርጫው ለኢትዮጵያ ህዝብ አይጠቅመውም። እስከዛሬ ድረስ ምርጫ ተደርጓል። ኢህአዴጎች እርስ በርሳቸውን የሚመራረጡበት፣ ህዝቡ ግን በጥይት ሲቆላ ሲታሰር ሲፈናቀልበት ነው የኖረው። ስለዚህ ምርጫው አስፈላጊነት የለውም። ምርጫ ደግሞ መኖር ያለበት ፍትህ፣ ሰላም እና ዲሞክራሲ ሲሰፍን ብቻ ነው። የህዝቡ ሰላም ያላረጋገጠ መንግስት ምርጫ የማካሄድ ሞራል ተልእኮ ሊኖረው አይገባም ብለን እናስባለን። ስለዚህ ምርጫው ውሸት ነው። በአጠቃላይ ይሄ የተጀመረው ነገር እልቂቱ ያስደረቀቅ እያደረጉ መቀጠላቸው ስለማይቀር ህብረተሰቡ ራሱን አስታጥቆ አደራጅቶ ለመከላከል መዘጋጀት አለበት።
በጣም እናመሰግናለን። ሰላም ይሁኑ።
Yeah.